the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የሚኒስትሮች ምክር ቤት የባቡር ደህንነት አገልግሎትን በተመለከተ ህግ አውጥቷል፣ ደንብ አውጥቷል ማለት ነው። በዛ ደንብ ውስጥ የተዘረዘሩትን ሁሉንም ነገሮች አንደኛ ህብረተሰቡ በሚገባ አውቋቸው ተገንዝቧቸው በስራ ላይ እንዳያውላቸው
የትራንስፖርት ሚኒስትር ወርቅነህ ገበየሁ ትላንት አዲስ አበባ ውስጥ ስለተጀመረው የቀላል ባቡር አገልግሎትና የህዝብ ደህንነት ሲናገሩ ነው የሰማነው። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ሰኞ መስከረም 10 ቀን 2008 ዓ.ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና
አዲሱ አበበ እንናለን። ብርሃን ኃይሉ የፕሮግራሙ መሪ ነች። ልዩ ልዩ ቅንብሮች አሉን። ዛሬ አብራችሁን አምሹ። አሁን በቅድሚያ የዓለም ዜና። የደቡብ ሱዳን ፕሬዝዳንት ሳልቫኪር በዚህ ወር ማብቂያ ገደማ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የሰላም ስምምነቱን ለማጠናከር በጠሩ ስብሰባ ላይ እንደማይገኙ ተነገረ። ግብዣው ለፕሬዝዳንት ኪር የደረሰው ዘግይቶ መሆኑን የገለጡት የማስታወቂያ ሚኒስትሩ ማይክል ማኩዌል እንዳስታወቁት፣ ለማንኛውም ለዚህ የተባበሩት መንግስታት ድርጅት ጉባኤ ምክትል ፕሬዝዳንቱ ጄምስ ዋኒ ኢጋን ወክለዋል። የቪኦኤው ጄምስ ባቲ ዘገባ ልኮ ትዝታ በላቸው ተርጉማለች።
የደቡብ ሱዳን ማስታወቂያ ሚኒስትር ማይክል መኩዊ ፕሬዝደንት ሳልቫኪር በመንግስታቱ ድርጅት ጉባኤ ላይ እንዲገኙ ግብዣው የደረሳቸው ዘግይቶም ነው ብለዋል። ፕሬዝደንቱ ጉባኤው በጣም ጠቃሚ መሆኑን ቢረዱም ብልጫ የሚያገኘው ግን በአገሪቱ ውስጥ ያለው ከፍተኛ የሰላም ማጣት ሁኔታ ነው ብለዋል። ፕሬዝደንት ኪር ወደ ኒውዮርክ ላለመምጣት የወሰኑት የቀድሞ ምክትላቸውን ሪያክ ማቻርን ላለማግኘት ይሆናል የሚለውን ጥርጣሬም አስተባብለዋል። ውጭ ጉዳይ ሚኒስትር ማኩዊ አዲስ አበባ ውስጥ ብዙ ጊዜ ተገናኝተዋቸዋል፣ ወደፊትም ሌላ ቦታ ያገኟቸዋል። ዋናው ችግር ግን ሁለቱ ስብሰባዎች ሊካሄዱ የተወሰኑበት ጊዜ ያለመገጣጠም ነው ብለዋል። ሆኖም ከሸማቂ መሪዎቹ አንዱ የመንግስታቱ ድርጅት ግብዣ ለደቡብ ሱዳን መንግስትና ለተቃዋሚዎች እኩል ተልኮ ፕሬዝዳንት ሳልቫኪር ላለመገኘት መወሰናቸው ለሰላም ቅድሚያ እንደማይሰጡ ያሳያል ብለዋል። የተቃዋሚው የሱዳን ሕዝብ ነጻ አውጪ ሰራዊት ኤስፒኤልኤም የውጭ ጉዳይ ኃላፊ አምባሳደር ኢስቄሎል ጋታኩስ በቅድሚያ የሰላም ስምምነቱን የፈረሙት ተቃዋሚ ኃይሎች እንደሆኑ አስታውሰው፣ አሁንም ስምምነቱ ተፈጻሚ እንዲሆን ነው የተባበሩት መንግስታት ድርጅት የጠራው ስብሰባ ላይ የምንገኘው ብለዋል። በደቡብ ሱዳን ማን ሰላም ማስፈን እንደሚፈልግና ማን እንደማይፈልግ ፍርዱን ለዓለም እንተዋለን ሲሉም አክለዋል።
ሰሜን ናይጄሪያ ውስጥ ትላንት እሁድ ማታ ቦኮ ሐራም ያደረሰው መሆኑ የተጠረጠረ ፍንዳታ ቢያንስ 54 ሰዎች መግደሉ ተነገረ። አንድ ወታደራዊ ባለሥልጣን ለቪኦኤ ሐውሳ አገልግሎት እንደገለጹት በፍንዳታው ሌሎች 95 ሰዎች ቆስለዋል። የአይን ምስክሮች ሲናገሩ አራት ፍንዳታዎች ማይዱግሪ ከተማ ውስጥ በርካታ ሕዝብ በተሰበሰበበት ስፍራ መድረሳቸውን ጠቅሰው በተለይ በከተማዋ በሚገኝ መስጊድ ላይ የደረሰው ፍንዳታ ለአብዛኞቹ ሰዎች ሞት ምክንያት እንደሆነ አመልክተዋል። ፖሊስ በበኩሉ ጥቃቱ የደረሰው በቦምብ ፍንዳታ መሆኑን ሲገልጽ፣ የፈረንሳይ ዜና አውታር አንድ የአይን ምስክር ጠቅሶ እንደዘገበው ደግሞ መስጊዱ ላይ የደረሰው ፍንዳታ በአንዲት አጥፍቶ ጠፊ መሆኑን ጠቅሷል። ለፍንዳታዎቹ እስካሁን ተጠያቂ ነኝ ያለ ወገን አልተሰማም።
የቡርኪና ፋሶ ጦር ባለፈው ሳምንት በወታደራዊ መፈንቅለ መንግሥት ሥልጣን ላይ ያወጡትን ወታደሮች ትጥቅ ለማስፈታት ወደ ዋና ከተማዋ ኦጋዱጉ እያመራ መሆኑ ተነገረ። ወታደራዊ ቃል አቀባይ ካፕቴን ሃርቪ ለቪኦኤ ፈረንሳይኛ አገልግሎት በሰጡት ቃል መሠረት በተለይ ሥልጣን ላይ የወጣው የፕሬዝዳንታዊው ጥበቃ ዘብ ትጥቅ እንዲፈታ እና ዋና ከተማዋ ውስጥ ሕዝባዊ ስብሰባ ወደሚደረግበት ወደ ብሔራዊ አደባባይ እንዲያመራ መግለጫ ወጥቷል። መግለጫውን ያወጣው ጦር ከቤተ መንግሥታዊው የጥበቃ ዘብ መልስ እንደሚጠብቅ ተናግሯል። የተባለው ፕሬዚዳንታዊ ዘብ ባለፈው ሳምንት በአካሄደው የሥልጣን ግልበጣ የተነሳ ተቃውሞ ወደ አመጽ ተቀይሮ በዚህ ግጭት ቢያንስ 10 ሰዎች ሞተዋል። ቡርኪና ፋሶ ከ20 ቀናት በኋላ ምክር ቤታዊና ፕሬዝዳንታዊ ምርጫ ለማካሄድ አቅዳ እንደነበር አይዘነጋም።
ይህ የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ አገልግሎት በአማርኛ ቋንቋ የሚያስተላልፈው ፕሮግራም ነው። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ዛሬ ወደ ምስራቃዊ የኪዩባ ግዛት እያመሩ መሆናቸው ተነግሯል። ከሃቫና የ800 ኪሎ ሜትር ርቀት ላይ የምትገኘው ምስራቃዊቷ የኪዩባ ግዛት ኦልጌን የካስትሮ ቤተሰብ ማለትም የፊዴልና የራውል ካስትሮ መኖሪያ ነች። አቡኑ ቀጣዩ ጉዟቸው ወደ ሳንቲያጎ ሲሆን ትላንት እሁድ ሃቫና ውስጥ የቅዳሴውን ሥርዓት መምራታቸው ታውቋል። ከሥርዓተ ቅዳሴው በኋላ በሰጡት ትምህርት ርዕዮተ ዓለም ከሚያስከትለው አደጋ ምዕመናን ራሳቸውን እንዲጠብቁ መክረዋል።
Este hacernos cargos por amor no apunta a una actitud de servilismo.
ለሌሎች ማዘንና ድሆችን መንከባከብ የተቸገሩትን ማገልገልም የበታችነት አይደለም። ይልቁንም ወንድሞችና እህቶቻችን ማስቀደም እንደራስ ማየት ነው። በርህራሄ የሚሰጥ አገልግሎት ደግሞ ምንጊዜም ቢሆን የልብ ደስታን ይፈጥራል።
አቡኑ ነገ ማክሰኞ የኩባ ግብኝታቸውን ከማጠናቀቃቸው አስቀድሞ ወደ ሳንቲያጎ አመርተው ከዚያ በኋላ ወዲህ ወደ ዩናይትድ ስቴትስ እንደሚመጡ ታውቋል። በሌላ በኩል ደግሞ ኪዩባ ላይ ተጥሎ ለረጅም ጊዜ የቆየውን የንግድ ማዕቀብ ለማንሳት የተባበሩት መንግስታት ድርጅት ድምፅ በሚሰጥበት ጉባኤ ላይ ዩናይትድ ስቴትስ ድምፅ ተአቅቦ ለማድረግ እያሰበች መሆኗ ተሰማ። ላለፉት 2 ዓመታት ዩናይትድ ስቴትስ እና እስራኤል ብቻ ነበሩ በዚህ እርምጃ ላይ የተቃውሞ ድምፅ ያሰሙ አገሮች።
ሶሪያ ውስጥ ያልተጠበቀ ወታደራዊ ፍጥጫ እንዳይፈጠር ሩሲያና እስራኤል የየአገሮቻቸውን የጦር ኃይሎች እርምጃ ለማስተባበር መስማማታቸው ተገለጠ። ይህን የገለጡት የሩሲያው ፕሬዝዳንት ቭላድሚር ፑቲን እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ናቸው። ሁለቱ መሪዎች ዛሬ የተገናኙት ከሞስኮ ወጣ ብሎ በሚገኘውና ኖቮ ኦጋዮቮ በተሰኘው የፕሬዝዳንቱ መኖሪያ ነው። በኋላም ነታንያሁ ለጋዜጠኞች በተናገሩት ቃል እርሳቸውና ፑቲን ሊፈጠር የሚችለውን አለመግባባት ለማስወገድ መስማማታቸውን ገልጠዋል። ውይይታቸውም በጋራ መግባባትና መከባበር ላይ የተመሰረተ እንደሆነ ነታንያሁ ተናግረዋል። የዛሬው የሁለቱ መሪዎች ውይይት የተካሄደው ሞስኮ ሶሪያ ውስጥ ጦር ማከማቸትና የፕሬዝዳንት በሽር አልአሳድ መንግስት ለመርዳት በመዘጋጀት ላይ ነች የሚለው ዜና ይፋ በሆነ ሰሞን ነው። ፑቲን ባለፈው ሳምንት በሰጡት ቃል የሶሪያ ወታደሮች በሽብርተኛ ወረራ ላይ ለሚያካሂዱት ውጊያ ሩሲያ ድጋፏን ትሰጣለች ማለታቸው አይዘነጋም። ታጂኪስታን ውስጥ በተካሄደ አንድ ክልላዊ የደህንነት ጉባኤ ላይ ፑቲን ሲናገሩ ሶሪያ ውስጥ ለ4 ዓመት ተኩል የዘለቀውን የእርስ በርስ ጦርነት ለማቆም ባለው ጥረት ላይ ፕሬዚዳንት አሳድ ጤናማ ከሆኑ ተቃዋሚዎች ጋር አብረው ለመስራት ምንም ችግር የለባቸውም ብለው ነበር። ዋነኛ ትኩረት ግን በሽብርተኝነት ላይ መሆን አለበት ባይም ናቸው አሳድ። ፕሬዚዳንት አሳድ አሸባሪ የሚለውን ቃል ብዙ ጊዜ የሚጠቀሙበት አገዛዛቸው እንደሚቃወሙት የሽብር ተዋጊዎች ወይም የሽምቅ ተዋጊዎች መሆኑ ይታወቃል።
በመላው ዓለምና በመካከለኛው ምስራቅ የታገቱ አሜሪካውያንን ለማስለቀቅ ዩናይትድ ስቴትስ ጥረቷን እንደምትቀጥል ውጭ ጉዳይ ሚኒስትሩ አስታውቀዋል። ጆን ኬሪ ይህን ያስታወቁት የመን ውስጥ ታግተው የነበሩትን የሁለት አሜሪካውያንን መለቀቅ ተከትሎ ነው። የመን ውስጥ ታግተው የቆዩት አሜሪካውያን ጉዳይ የዩናይትድ ስቴትስ ትልቁ ትኩረት ሆኖ መቆየቱን የገለጹት ውጭ ጉዳይ ሚኒስትር ኬሪ ሁለቱን አሜሪካውያንና ቢያንስ ሌሎች 3 የውጭ ዜጎች ታጋቾችን በማስለቀቅ ረገድ ከሁቲ ሽምቅ ተዋጊዎች ጋር የተሸማገለውን የኦማን መንግሥት አመስግነዋል። የዋይት ሀውስ ቤተ መንግሥት ቃል አቀባይ ኔድ ፕራይስን በበኩላቸው ታጋቾቹን ለማስለቀቅ ጥረት ያደረጉትን ሁሉ በተለይም የኦማኑን መሪ ሱልጣን ቀቡስ ቢል ሳኢድ አልሳኢድን ከልብ አመስግነዋል።
በመጨረሻም በአሁኑ ወቅት ያለውን የፍልሰተኞች ቀውስ ለመፍታት አውሮፓ አንድ የተቀነባበረና ወጥ የሆነ እቅድ ልታወጣ ይገባል እንጂ አንድ አገር ይህን ያህል ፍልሰተኞች መቀበል አለበት የሚል ኮታ ወይም አሃዝ ማውጣት ደግ አይደለም ሲሉ የፖላንዱ ውጭ ጉዳይ ሚኒስትር ግሬስጎዝ ሼቲና አሳሰቡ። የመጀመሪያው ቀዳሚ እርምጃ የአውሮፓ ህብረት ድንበሮቹን ዘግቶ የትኛዎቹ የፖለቲካ ስደተኞች የትኛዎቹ ደግሞ የኢኮኖሚ ስደተኞች መሆናቸውን ለይቶ ማጣራት ነው ሲሉም የፖላንዱ ውጭ ጉዳይ ሚኒስትር ዛሬ ሰኞ በታተመ ፖለቲኮ ዩሮፕ ላይ ይፋ በሆነ የአስተያየት አምድ ላይ ጽፈዋል። የፍልሰተኞች ጉዳይ
አውሮፓን ሊለያይ ወይም ሊከፋፍል አሊያም ሊያነታርክ አይገባም የሚሉት የፖላንዱ ሚኒስትር ፖላንድ ፍልሰተኞችን ለመቀበል ፈቃደኛ ነች። ነገር ግን ወደ 120 ሺህ የሚሆኑትን ፍልሰተኞች ተከፋፍላችሁ ያዙ የሚለው የአውሮፓ ህብረት ሐሳብ ችግሩን ከስር መሰረቱ ሊፈታ አይችልም ብለዋል። ዜናው
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በሁለተኛው አጋማሽ ዛሬ ስፖርትና ጤና መደበኛ ቅንብሮች ናቸው። ጊዜያቸውን ጠብቀው በቅደም ተከተል ይቀርባሉ። አሁን የዕለቱ አብይ ርዕስ
በትናንትና ዕለት አገልግሎት መስጠት የጀመረው የአዲስ አበባ ቀላል ባቡር ከተማዋን ዘመናዊ ለማድረግና የመጓጓዣ ችግሮችን ለመቅረፍ የሚያግዝ መሆኑን አስተያየት የሰጡ ነዋሪዎች ተናግረዋል። ከግንዛቤ እጥረትና በቂ የማቋረጫ ቦታዎች ካለመኖራቸው ጋር በተያያዘ አደጋዎች ሊከሰቱ ይችላሉ በሚል ነዋሪዎች ብቻ ሳይሆኑ ስጋት ያላቸው የትራንስፖርት ሚኒስትሩም ጭምር ናቸው። የሚኒስትሮች ምክር ቤትም ከአገልግሎቱ መጀመር ጋር ተያይዞ የባቡር አገልግሎት ደህንነት ሕግ አውጥቷል። አንድም ሰው ከባቡር አገልግሎት ጋር በተያያዘ እንዲሞት አንፈልግም ብለዋል የትራንስፖርት ሚኒስትሩ አቶ ወርቅነህ ገበየሁ። እስክንድር ፍሬው ነው ዘገባውን የላከልን።
የቀደመው ተመልሷል። ባቡሩ ዳግም ወደ ኢትዮጵያ መጥቷል። እነዚያ የምስራቅ ኢትዮጵያ ትዝታዎች፣ ከበርካቶች ልብ ውስጥ የቀሩ ዜማዎች፣ ሽልንጌን የመሰሉ ትረካዎች ዳግም ነፍስ ሊዘሩ ጊዜው ደርሷል። ባቡር ቦታ ቀይሮ ቴክኖሎጂ ጨምሮ በአዲስ አበባ ተከስቷል።
ክብራትና ክብራን ተሳፋሪዎቻችን ቀጣዩ ጣቢያ ሜክሲኮ ወደ መገናኛ።
በከተማዋ ከተገነባው 34 ኪሎ ሜትር የባቡር መስመር ግማሹ ትናንት አገልግሎት መስጠት ጀምሯል። በጉዞ ላይ ያነጋገርኳቸው የመጀመሪያ ተሳፋሪዎችም ደስታቸውን ገልጸዋል። በባቡር ግንባታው ፕሮጀክት በብየዳ ስራ መሳተፉን የሚናገረው ዳንኤል አስረስ አንዱ ነው።
ደስ ብሎናል። ምን በጣም ያስደስታል። አንደኛ የስራ ሞራላችን በቃ ለኛ ራሱ ለወደፊቱ ታላቅ እንደ ከዚህ የበለጠ ደግሞ እንድንሰራ አድርጎናል። በጣም ደስ ብሎናል። ከምንም በላይ በቃ ምን ልበል፣ እኔ በጣም ደስ ስላለኝ ስሜቴን በቃ መናገር ሁሉ ራሱ ያቀተኛል።
በከፍተኛ ትምህርት ተቋም ተማሪ መሆኑን የገለጸው ኢንዱርሰን ባዬ ተመሳሳይ ሀሳብ አንጸባርቀዋል።
በዚህ በቀላል ባቡር ውስጥ ሆነን ነው እያነጋገርኩ ያለሁት። ለአዲስ አበባ ምን ማለት ነው በአንተ እምነት ይህ የባቡር ትራንስፖርት መጀመር እንደ ከተማ?
ይሄ በጣም ደስ የሚል ነገር ነው። ለአዲስ አበባ ደግሞ እድገቷ የሚወራውን በሚዲያም የምንሰማው እንዲዳሰስ ያደረገ ቴክኖሎጂ ነው። አሁን በቃ በትራንስፖርቱም ላይ ህዝቡ በተቸገረበት ነገር ላይ ሞልቀርጠፍ ያለ ነገር ይሰጣል ብዬ አስባለሁ። ኖርማሊ አሁን ዛሬ የተሳፈር ነው ወደ ፒያሳ ነው፣ በአራት ብር ነው የተሳፈር ነው።
ዛሬ በአራት ብር ነው የተሳፈር ነው። ስንል ከፍላችኋል? ዛሬ ነው የሙከራ ነው።
ቆርጫለሁ እኔ የመጀመሪያው ትኬት እንደውም የኔ ቁጥር
እና ቆርጣ አሁን ከፍለ ነው እየርክ ያለሁ።
እኔ ቆርጬ ነው በህጋዊ መንገድ ነው እየርክ ያለሁ።
እኛ ንግ ወጥ እያረከው ነው ማለት ነው።
እናንተ ተጋብዛችሁ ነው
እና የቆረጡ አሉ ማለት ነው። እናንተ ትኬት ቆርጠ የገቡ አሉ?
እኔ በጠዋት ነው የቆረጥኩት፣ ምክንያቱም ጊኔስ ቡክ ላይ መመዝገብ ፈልጌ ነው የኢትዮጵያው ላይ።
በሐዋሳ ዩኒቨርሲቲ ተማሪ የሆነውና ለእረፍት አዲስ አበባ የሚገኘው በረከት በቀለም የአገልግሎቱ መጀመር የከተማዋን እድገት እንደሚያሳይ ይገልጻል።
በየሚዲያው የምንሰማውን እድገት ተጨባጭ እንዲሆን ያደረገ ነው። ሁለተኛ ደግሞ ለአዲስ አበባ ውበትም ነው እና በጣም አሪፍ ነው።
ከዋጋ አንጻር ምን ያህል ሚዛናዊ ነው፣ ፍትሐዊ ነው ዋጋው ከሰው የመክፈል አቅም ጋር በማነጻጸር?
ዋጋው በጣም ተመጣጣኝና ፌር ነው ብዬ ነው የማስበው። አንደኛ ጊዜያችንን ሴቭ አድርገን ነው የምንሄደው። ሁለተኛ ከታክሲ ወደ ታክሲ በማቆራረጥ የሚላላው ህዝብ በአንድ መስመር ስለሆነ የሚሄደው ዋጋው በጣም ፌር እና አሪፍ ነው፣ ተመችቶኛል። ዋጋው
ትናንት አገልግሎት የጀመረው ከቃሊቲ የሚነሳውና ዳግማዊ ምኒልክ አደባባይ የሚደርሰው መስመር ነው።
ቀጣዩ ጣቢያ ጎጃም በረንዳ። እባኮትን ለመውረድ በስተቀኙ ያሉ በሮችን ይጠቀሙ።
ከአያት ተነስቶ ጦር ኃይሎች የሚሄደው ግን ገና አገልግሎት ላይ አልዋለም። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ኢንጂነር ጌታቸው በትሩ የዚህ ምክንያት ምን እንደሆነ ለቪኦኤ አብራርተዋል።
የኢንዱስትሪው ፕራክቲስ ተራ በተራ ነው የምትጀምረው፣ ሁሉንም በአንድ ጊዜ ጀምረ። ምክንያቱም ኮመን ሴክሽን የምንላቸው አሉ። ኮመን ሴክሽኖች ላይ እንዴት አድርጎ ነው የሚሳለጠው የሚለውን ቀስ ብለህ ነው የምታየው። ይህንን ለማድረግ ነው እንጂ ምንም ዲቨሎፕመንት ነው፣ ለኢንዱስትሪ ፕራክቲስ ነው።
ያ ጥያቄ ላንሳ ዶክተር ጌታቸው፣ ለምሳሌ አንዳንድ ቦታ ላይ በዋሻ ውስጥ ነው ከመሬት ስር ነው አንደኛ፣ አንዳንዱ በመሬት ነው የሚሄደው፣ አንዳንዱ ደግሞ ከመሬት በላይ ነው የሚሄደው። ለምሳሌ መስቀል አደባባይ ለምን በአየር ላይ ሆነ? ዋነኛ አደባባይ ነው የከተማዋ፣ በውስጥ ቢሆን ኖሮ የሚሉ እንግዲህ የባለሙያ አስተያየቶች አይደሉም ነግሮት፣ እንደዚሁ የተለያዩ ሰዎች የሚያነሷቸውን ነው። እንዴት ነው የሆኑት?
የአላይንመንት ምርጫ የተለያዩ ጉዳዮችን ይመለከታል። አንደኛው መስመሩ ቶፖግራፊው የውጣ ግባው ከዚያ ስበህ ወደዚያ ለማስመጣት ስትል የምታገኝ ባቡር በጣም በትንሽ የሀይት ልዩነት ነው
የከፍታ ልዩነት ነው
የሚሄደው። እኛ የተፈቀደልን 18 ዲግሪ ብቻ ነው። 18% ማለት ነው።
የተፈቀደልን ሲሉ በማን ማለት ነው?
ስታንዳርድ ነው። መጀመሪያ ስትነሳ አንድ ስታንዳርድ ይዘህ ነው የዚህ ባቡር የቶፖግራፊ ፐርሰንቴጁ ስንት ነው? በአንድ መቶ ሜትር አንድ ሜትር ከ80 ብቻ ነው ወደ ላይ ከፍ የምትለው። ያንን አሳልጠህ ለማግኘት ስትደርስ ከልደታ ተነስተህ እስከ መስቀል አደባባይ ላይ ድረስ ልታደርገው የምትችለው ይሄ ነው። ቶፖግራፊ ኢንፍሉዌንስ አድርጎ ነው እንግዲህ ምናልባት ጊዮርጊስ ወደታች የወረዱን 20 ሜትር 100 ሜትር ወርደ ሁለመናውን አንደርግራውንድ ማድረግ ይቻላል። ይሄ ደግሞ የገንዘብ ጉዳይ ይጠይቃል፣ የአቅም ጉዳይ። ቴክኒካል የሆኑ ጉዳዮች አሉ፣ የቴክኖሎጂ ምርጫዎች አሉ። እነዚህን ነገሮች ሁሉ አድርገን ስለሆነ ይህን ያህል አሁንም መስቀል አደባባይ ከላይ በኩል መሄድ እንችል ነበር፣ ከጎን በኩል እኛ ጠርዟን ይዘን ነው ይሄድ ነው እና አደባባዩ ጋር ምንም ግንኙነት የለም። አይተው ከሆነ የእግረኛ መንገዱ ላይ ነው ወጣ ብለ እግረኛውንም መንገድ በጣም አልወሰንም።
ለጊዜው የአዲስ አበባ ባቡሮች የሚሽከረከሩት በቻይናውያን ባለሙያዎች ነው። ለተወሰነ ጊዜ ረዳት ሆነው የሚቆዩት ኢትዮጵያውያን ባለሙያዎች በሶስት ዓመታት ውስጥ ኃላፊነቱን እንደሚረከቡም ተጠቁሟል። ይህንን ኃላፊነት ለመረከብ እየተዘጋጁ ካሉት አንዱ በቻይና ለአስር ወራት የሰለጠኑት ደበበ ከተማ ናቸው። እርሳቸውና ስልጠና የወሰዱ ሌሎች ኢትዮጵያውያን በሂደት ቻይናውያኑን እንደሚተኩ ያብራራሉ።
ተከፋፍሎ ሁሉም ሰው በአንዴ ሳይሆን በየተራው በየያደሩ በየአመቱ ማለት ነው በየችሎታው ብቃቱን ወስዶ ራሱን ከተማመነ በኋላ ያ ነገር ላይ ስራ ውስጥ እንገባ።
ራስ መተማመን ካዳበራችሁ በኋላ
አዎ፣ እኛ አሁን እዛ የወሰድነው ብዙ ስልጠናዎች ወስደናል። እዚህም ከመጣን እስከዛሬ ድረስ ስቲል ስልጠና ላይ ነን ያለ ነው። ከስልጠና በኋላ አሁን ወደ 40 ሰው ከዛ በኋላም 40 እንደዛ እየተባለ ሁሉም ሰው ወደ 132 ሰው ነው ለጊዜው እንትን ያለው እና ለወደፊቱ እነሱም ኮንትራታቸው ሲጨርሱ ችሎታችን ራሳችን ላይ በተማመን በኋላ ሊገባ ይችላል ማለት ነው።
የባቡር ትራንስፖርት አገልግሎት መጀመር ደስታን የፈጠረውን ያህል መስመሩ በሚያልፍባቸው መንገዶች ግራና ቀኝ በቂ መሸጋገሪያዎች አለመኖራቸውና የህብረተሰቡም የግንዛቤ ደረጃ ስጋት እንደሚፈጥርባቸው የሚናገሩ አሉ። በተለይ ከአደጋ አንጻር ስለሚኖረው ስጋት የተጠየቁት የትራንስፖርት ሚኒስትር ወርቅነህ ገበየሁ የወጡ ህጎች ተግባራዊ እንዲደረጉ ጥሪ አቅርበዋል።
እንግዲህ ዋናው ነገር ይሄ ነው። በተለይ ሚዲያውንም ጠይቀው የጥንቃቄ ጉዳይ ላይ የበኩላችሁን ኃላፊነት እንድትጠየቁ ነው። ትላንት ከተማ ውስጥ በዚህ በቀላል ሬልዌይ ለማየት በምጓዝበት ጊዜ ራሱ ያየሁት አንድ ልጅ ዘሎ ሊገባ ሲል አደጋ ሊደርስ ይችል ነበር። ስለዚህ ህብረተሰቡ ይህን ነገር በደንብ መገንዘብ መቻል አለበት። እኛም በበቂ ሁኔታ ለማስገንዘብ እንሞክራለን። ህግ ወጥቷል። ከትላንት ወዲያ የሚኒስትሮች ምክር ቤት የባቡር ደህንነት አገልግሎትን በተመለከተ ህግ አውጥቷል፣ ደንብ አውጥቷል ማለት ነው። በዛ ደንብ ውስጥ የተዘረዘሩትን ሁሉንም ነገሮች አንደኛ ህብረተሰቡ በሚገባ አውቋቸው ተገንዝቧቸው በስራ ላይ እንዳያውላቸው በመኪና አደጋ የሚያልፉ የዜጎችን ህይወት እንዳለ በተጨማሪ ደግሞ በዚህ አንድም ሰው እንዲሞት አንፈልግም።
$475 ሚሊዮን ወጪ የተደረገበትና አገልግሎት መስጠት የጀመረው የአዲስ አበባ ቀላል ባቡር ፕሮጀክት የመጨረሻው እንደማይሆን ሚኒስትሩ ተናግረዋል። በቀጣዮቹ 5 ዓመታትም ተጨማሪ መስመሮች እንደሚዘረጉ ነው የጠቀሱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በባቡር ውስጥ ማጨስ፣ ምግብም ሆነ መጠጥ መጠቀም የተከለከለ ነው።
አድማጮች፣ አሁን ወደ መጽሔቱ ትንታኔ እናልፋለን። በኢትዮጵያ ዕድሜያቸው ሳይደርስ የሚያገቡ በሺዎች የሚቆጠሩ ሴት ልጆች በርካታ ናቸው። ከጎንደር የአሜሪካ ድምጿ ማርት ፋንደር ወልፍ እንደዘገበችው ዩኒሴፍና የአካባቢው ባለሥልጣናት በአካባቢው ማኅበረሰብ ግንዛቤ ለማስጨበጥ መጠነ ሰፊ ሥራ ጀምረዋል። ዝርዝሩን ሄኖክ ሰማግዜር ያቀርባል።
የ16 ዓመቷ ታዳጊ ህብስት አበባየሁ ከ3 ዓመታት በፊት ነበር የታጨችው። በጎንደር ከተማ የሚኖር አንድ 28 ዓመት ወንድ ነው ያጫት። ባለፈው ዓመት ደግሞ ቤተሰቦቿ ሌላ ጠያቂ ተገኘ ብለው ሊድሯት ደፋ ቀና ሲሉ ነው የከረሙት። ሽምግልናው በህብስት ላይ ሲደራ ታዲያ ማንም ሰው ታዳጊዋን በራሷ ኑሮ ያገባታል ብሎ ያማከራት የለም። እንዲያውም መታጨቷንም ጠያቂ መምጣቱንም የምትሰማው ጓደኞቿ ሲያወሩ ነው።
ከዚያ ሊድሩኝ ደሞኛ ዘንድ ማለት ነው። ከድሮ ምህር ተማሪዎች በጣም ነው የምንፈራ ትምህርት ቤት። ሊድሩኝ ሲያስቡ እኔ የትምህርት ቤቱ ርዕሰ መምህርና የሴቶች ተጠሪ መምህር አመልክቼ ከጋብቻው ለማምለጥ ወሰንኩ። ከዚያም ወዲያውኑ ሀጄ ተናገርኩ። ጋብቻው እንዲቋረጥልኝ ርዕሰ መምህሩ ለቀበሌው ፖሊስ ተናገረና ጋብቻውን የመጀመሪያውን ጋብቻ አቋረጡልኝ።
የሴቶች ክበብ በትምህርት ቤቶች ውስጥ ተማሪዎች የሚመካከሩበት መረጃ ለሚመለከታቸው የህግና የአስተዳደር ባለስልጣናት እንዲሁም ለመምህራኖቻቸው የሚያደርሱበት ነው። የሴቶች ክበብ ታዲያ በተለይ በገጠር አካባቢዎች ከትምህርት የቀሩ ልጃገረዶችን ወይም የጋብቻ ወሬን በሙሉ ሰብስቦ በህግ የሚያስጠይቀውን ባህል ለማስቀረት በሚደረገው እንቅስቃሴ ይረዳል። ያለ ዕድሜ ጋብቻን ለማስቀረት ማህበረሰቡ ግንዛቤ እንዲጨብጥ ማድረግ ከባድ ፈተና መሆኑን የአካባቢው ባለስልጣናት ይናገራሉ። ጉዳዩ የሚመለከታቸው የመንግስት ቢሮዎች፣ የማህበረሰብ ተቋማት፣ የአገር ሽማግሌዎችና የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በአስር ዓመት ጊዜ ውስጥ ያለ ዕድሜ ጋብቻ እንዲቆም የጊዜ ገደብ አስቀምጠው በሥራ ተሰማርተዋል። የዩኒሴፍ መርሃ ግብርን ከሚያስተባብሩት መካከል ዘምዘም ሽኩር ያለ ዕድሜ ማግባት በተለይ በሴት ልጆች ላይ የሚያስከትለውን ተጽዕኖ ይዘረዝራሉ።
አንደኛ ትምህርታቸውን ለማቋረጥ ይገደዳሉ። ስለዚህ ከቤት እመቤትነት ያለፈ የምጣኔ ሀብት ተሳትፎ አይኖራቸውም። ሌላኛው የጤና መዘዝ አለው። በተለይ በእርግዝና ጊዜ የሕክምና አገልግሎት በቅርብ ካለማግኘትና ከሌሎች ጉዳዮች ጋር ተያይዞ ሁኔታውን አስቸጋሪ ያደርገዋል።
በኢትዮጵያ ከአምስት ልጃገረዶች አንዷ 18 ዓመት ሳይሞላት ትዳራለች። በሰሜን ምዕራቧ የጎንደር ከተማና አካባቢዋ ደግሞ ይሄ ብሔራዊ አሃዝ ከፍ ይላል። መሳ ለመሳ ነው። የጎንደሯ ህብስት ታዲያ ጠያቂዋ ቢበዛም ብትጣጭም እስካሁን ባለመዳሯ ደስተኛ ናት። የህብስት እድል ግን ለጓደኞቿ እውን አልሆነም።
አንደኛ አካባቢ ማለት ነው ሴት ሊተምራ ስራ ትይዛለች ብለው ሳይሆን ሴት ሊያግብታ ብዙ ዘሮችን ለማውጣት ብዙ ዘመድ ለመፍጠር ምናምን እያሉ ነበር እንጂ የሚያስቡ ሴት ሊተምራ እኛን ትጠቅማለች ብለው አያስቡም።
ጎንደር ከተማ ውስጥ የሙዚቃ ዝግጅት ተሰናድቶ አብዛኛው ወጣት ወንዶች በታዳሚነት ተገኝተዋል። የግንዛቤ ማስጨበጫ ዘመቻ ነው። በዚህ ዝግጅት የተገኙ ወጣት ወንዶች ሴቶች ያለ ዕድሜያቸው እንዲዳሩ አይፈልጉም። ሰለሞን አሰፋ ከእነዚህ ወጣቶች አንዱ ነው።
ምክንያቱም ያለው አቅማቸው ራሱ ማለት ነው የሚጠና ሰውነታቸው የሚበረታ ማለት ነው ዕድሜያቸው ከፍ ባለ ቁጥር ነው። ምክንያቱም ደግሞ በዛ መሀል ላይ ደግሞ የሚማሩበት የትምህርት ጊዜያቸው መሀል ያለ ደግሞ ትምህርት መማርም ስላለባቸው ከ18 ዓመት በላይ ከሆኑ ግን ማለት ነው ትምህርታቸውን አጠናቀው የራሳቸው የኔ የሚሉት ስለሚኖራቸው ከዛ በኋላ ትዳር።
ዘንድሮ ህብስት የ8ኛ ክፍል ተማሪ ናት። ወላጆቿ እስከ ዩኒቨርሲቲ ድረስ ትምህርቷን እንድትቀጥል እንደሚፈቅዱላት ተስፋ ታደርጋለች። ወይዘሮ አበቤ አየለ 14 ዓመቷ ነው። አግብታለች። ነገር ለመድገም ያህል ያገባችው በ13 ዓመቷ ሲሆን እናት ሆና የስድስት ወር ልጅ አድርሳለች። ልጅ በልጅነት አስቸጋሪ ነው ትላለች አበቤ። በተለይ የእድሜ ጓደኞቿ ያባጫታል።
በቃ አለ አይደለ በአሁኑ ሰዓት መውለድ ከባድ እንደሆነ ያለ እድሜ ስለወለድኩ ሹክሻ እኮ አለ እንደዚህ ሲያዩ ወልዳ ምናምን በዛን ሰዓት እኔ ሌላ ቦታ ወድቃለሁ። የሚሰማኝ ነገር አለ እርጉዝ እያለሁም ሌላ ነገር ስለሚሰማኝ ስለነበር ሲሾካሾኩብኝ ስለነበረ።
አበቤ ትምህርቷን ለመቀጠል ተመዝግባ ነበር። ነገር ግን ከልጅ ጋር ትምህርት አልሆነላትም። ልጅ ያዥ ለመቅጠር አቅሟ አልፈቅድላት ሲል አቋርጣ የልጅ እናት ሆናለች።
ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች መጽሔቱን ነው የምትከታተሉት። የመጨረሻው ርዕስ ደግሞ ነው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አገራቸው ከመጪው ጥቅምት ወር አንስቶ ቢያንስ 85,000 ስደተኞችን ተቀብላ እንደምታሰፍር ገልጠዋል። ከእነርሱም መካከል ከ10,000 የማያንሱ ሶሪያውያን እንደሚሆኑ ጠቁመዋል። በሌላ በኩል ደግሞ ሶሪያ ውስጥ የሩሲያ ወታደሮች ህልውና ጽንፈኞችን በበለጠ እየሳበ ነው። ለአምስት ዓመታት ለሚጠጋ ጊዜ ሲካሄድ የቆየው ግጭት መፍትሄ እንዳያገኝ እንቅፋት ሊሆንም ይችላል ሲሉ ኬሪ አስጠንቅቀዋል። የአሜሪካ ድምፅ ራዲዮ ዘጋቢዎች
ቪክተር ቤቲ እና ሊሳ ሽላይን ያጠናቀሯቸውን ዘገባዎች አታነች ፍሳዬ አቀናጅታ አቅርባለች።
ጆን ኬሪ ትላንት እሁድ በርሊን ሆነው ሲናገሩ ዩናይትድ ስቴትስ ከመጪውና እስከ ቀጣዩ ዓመት ባለው ጊዜ ውስጥ የምትቀበላቸው ስደተኞች ብዛት ከፍ እንደምታደርግ ገልጸዋል። እስከ መስከረም ወር ባለው ጊዜ ውስጥ 70,000 የሚሆኑ፣ እስከ መጪው ጥር ወር ባለው ጊዜ ውስጥ ደግሞ ቢያንስ 85,000 የሚሆኑ ስደተኞችን እንደምትቀበል፣ ከነሱም መካከል ሶሪያውያን ከ10,000 የማያንሱ እንደሚሆኑ ጠቁመዋል። በመጪው ዓመት ደግሞ እስከ 100,000 ስደተኞችን እንደምታሰፍር፣ ከዛም በላይ ሊሆኑ እንደሚችሉ የውጭ ጉዳይ ሚኒስትሩ ገልጸዋል።
ከባድ ከሆነባቸው ምክንያቶች አንዱ በድረ መስከረም 11 ቀን የአሸባሪዎች ጥቃት የሰዎቹን የታሪክ ጀርባ በመመርመር ረገድ አዳዲስ ሕጎችና መለኪያዎች መኖራቸው ነው። ስለሆነም ሂደቱ ረዘም ያለ ጊዜ መውሰዱ አይቀርም። ይሁንና አሁን የገለጽኩት ጉዳይ አሜሪካ ሁለተኛ ዕድል የሚገኝባትና ተስፋ የሚጣልባት ሀገር መሆኗን የሚያሳይ ነው የሚል እምነት አለኝ። ለሰብአዊው ጥረት የሚያስፈልገው ገንዘብም ከመንግሥት ብቻ ሳይሆን ከአሜሪካ ሕዝብም ጭምር የሚዋጣ ይሆናል። በቀጣዮቹ ቀናት ተጨባጭ ሆኖ ይቀርባል።
ከ20 በላይ የሚሆኑ የቀድሞ ከፍተኛ የዩናይትድ ስቴትስ ባለሥልጣኖች የአሜሪካው አስተዳደር 100,000 ሶሪያውያን ስደተኞችን እንዲቀበል ጥሪ አቅርበዋል። ከዚህ ቀደም ዩናይትድ ስቴትስ በብዙ ሺህ የሚቆጠሩ ኩባውያንና ቪየትናማውያን ስደተኞችን መቀበሏን መሠረት በማድረግ ነው ጥሪውን ያቀረቡት። ኬሪ አያይዞም የሀገሪቱ ምክር ቤት ስደተኞቹን የመቀበሉን ጉዳይ ለማፋጠን የሚያስችሉንን ሰዎች ለመቅጠር ገንዘብ አልመደበልንም ብለዋል።
Now this will be a debate obviously and a discussion in Congress in the next days. We're doing what we know we can manage.
ይህ ጉዳይ በቀጣዮቹ ቀናት በምክር ቤት የውይይት ርዕስ መሆኑ አይቀርም። በአሁኑ ወቅት ባለን የበጀት እጥረት ለማድረግ የምንችለውን ሁሉ እያደረግን ነው። የጎደለው ነገር እንደተሟላ ግን ይከናወናል። አሜሪካ ምንጊዜውም ቢሆን በእንደዚህ አይነት ሁኔታ ስደተኞችን ስትቀበል ቆይታለችና፣ ሆኖም አሁን ስደተኞችን ከቪየትናም ካመጣንበት በተለየ ሁኔታና ወቅት ነው ያለ ነው።
ጆን ኬሪ በርሊን ሆነው ባደረጉት ንግግር እሳቸውና የጀርመኑ አቻቸው ለሶሪያውያን መሰደድ ምክንያት ስለሆነው ግጭት ያላቸው እምነት በወታደራዊ መንገድ አይፈታም የሚል እንደሆነ ገልጸዋል። ሩሲያም ሆነች ሌሎች ሀገሮች ለሶሪያ መንግስት ወታደራዊ ረድኤት ማድረጉን መቀጠላቸው ሶሪያ የባሰ የጽንፈኞች መስህብ እንድትሆን ያደርጋል። ፕሬዚደንት ባሽር አልአሳድ ስር እንዲሰዱ ያመቻል። ይህ ሁኔታም ችግሩ መፍትሄ እንዳያገኝ ያደርጋል የሚል እምነት እንዳላቸው ጠቁመዋል። የሶሪያ መንግስት በበኩሉ አባባሉ ወገን የለየ ነው። የሶሪያ መንግስት በውጭ የሚደገፉ አሸባሪዎችን እንዳይዋጋ መብት ሊነፈገው አይችልም፣ ተቀባይነትም አይኖረውም ሲሉ የሶሪያ መንግስት ወካይ አስገንዝበዋል። ስለ ሶሪያ ጉዳይ ምርመራ የሚያካሄደው ዓለም አቀፍ ኮሚሽን በበኩሉ ሀገራት ሶሪያ ውስጥ ላሉት ተዋጊ ኃይሎች የሚገባውን የመሳሪያ ፍሰት እንዲገድቡ ጥሪ አቅርበዋል። የመሳሪያዎቹ ወደ ታጣቂዎች መግባት ግጭቱ ከተጀመረበት ጊዜ አንስቶ 250,000 ለሚሆን ሕይወት መጥፋት ምክንያት ሆኗል ይላል ኮሚሽኑ። የኮሚሽኑ ሊቀመንበር ፓውሎ ሰርጊዮ ፒኖሪዮ ለተባበሩት መንግስታት ድርጅት ካውንስል ባደረጉት ስሜታዊ ንግግር ሶሪያ አይናችን ስር ተፈረካክሳለች ብለዋል።
ሀገሪቱ ትርምስ በሰፈነበትና አደገኛ በሆነው የጦርነት አውድማ ተደርምሳለች። ጦርነቱ በመላ ሀገሪቱ በመስፋፋቱ እልባት ሊገኝለት አልቻለም።
ሁሉም ተዋጊ ኃይሎች ሆን ብለው ሲቪሎችን ኢላማ እንደሚያደርጉ ፒኖሪዮ ገልጸዋል። መንግስት ሲቪሎች የሚኖርባቸውን መንደሮች በቦምብ ሲደበድብ፣ ጸረ መንግስት አጣቂዎች ደግሞ በከባድ መሳሪያ እንደሚደበድቧቸው ጠቁመዋል። ጀብሃት አል ኑርሳ የተባለ የአሸባሪ ቡድን እስረኞችን ያሰቃያል፣ ይገላል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ደግሞ በብዙ ሺህ በሚቆጠሩ ያዚዲ ሴቶችና ልጃገረዶች ላይ ለመገመት የሚያዳግት የጭካኔ ተግባር እንደሚፈጽምባቸው የዓለም አቀፉ መርማሪ ኮሚሽን ኃላፊ ገልጸዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን። አብራችሁን ቆዩ፣ አድምጡ፣ ተከታተሉን። አሁን ደግሞ ከስልክ አስተያየቶቻችሁ የሚከተሉትን አድምጥ።
ሰላም ዲዮች ማለት ማላሎ ኳሽን ሰልፍም ደውሎ በኢትዮጵያ ውስጥ የባቡር ሀዲድ ተጀመረው ከቃል ከአሜሪካ አካባቢ በጣም ደስ ብሎኛል። ደስታዬን ገልጻለሁ። የኢትዮጵያ ሕዝብ ከትራንስፖርት ችግር ትንሽ ቀለል የሚያደርገው ይመስለኛል። እዚህ አጋጣሚ ቅን አገልግሎት ላደረጉት ሁሉ ምስጋና አቀርባለሁ። ከዛ በተረፈ ግን ለስንድር የምጠይቀው ነገር በፊት ጊዜ የአቡነ ጴጥሮስ ሐውልት ይመለሳል ተብሎ ነበር እና የአቡነ ጴጥሮስ ሐውልት ቦታው ላይ ተመልሷል እና ቦታው ላይ ቢመለስ ታሪክ ነው እና በጣም ደስ ይለናል። አመሰግናለሁ። ሌላው ደግሞ አንድ ብሎ ሰሞኑን በፌዴራል ፖሊስ በሶስት ጊዜ ለተገደለችው ለሶሎሜ ጉልላት እንደገና ደግሞ በመኪና አደጋ ህይወቷ ላለፈው ለሰብለ ያስረኘዋል ለስርሴ ለእነሱ ቤተሰቦች ዝግጅ ሳዝና ይገልጻለሁ። ይህን ለማለት ነው። አመሰግናለሁ።
ሎ ቪኦኤዎች እንደምን አላችሁ? ሰላም ናችሁ ወይ? የቲፒዲኤም መሪ አቶ ሞላ አስገዶም በዛ ያሉ ሰራዊታቸውን ይዘው ከኤርትራ ወደ ኢትዮጵያ መግባታቸውን በተለያዩ ምንጮች ሲገለጽ ሰምተናል። ነገር ግን አንድ እስካሁን ደስ ያልተዳሰሰ ነገር ያለ ይመስለኛል። ይኸው ምንድን ነው? ከመንግስት ጋር ስናደርግ በምስጢር ለአንድ አመት ቆይተናል። ይሄንን በምናደርግበት ጊዜ የግንቦት ሰባት አርበኞች እና ሌሎችም ግንባር እንዲፈጠር ትልቁን ድርሻ ያደረግና አቶ ዶክተር ብርሃኑ ወደ ኤርትራ እንዲመጣ ያደረግን እኛ ነን ብለዋል። እና እኛ ቀደም ብለን እንወጣ ነበር። ነገር ግን መንግስት፣ ኢትዮጵያ መንግስት በምስጢር ስንሰራ ትንሽ እንድንቆይ ተፈልጎ ነበር። ይኸውም ዶክተር ብርሃኑ ወደ አስመራ እንዲመጣ ነበረ የሚል ነገር ሰምተናል። እና ያንንና ግንባሩን ካደረግን በኋላ ለመውጣት ችለናል፣ ይህንንም ስላሳካን ወጥተናል የሚል ነገር አለ። ይሄ ግን ብቻ ነው ወይ? ግንባሩን በማድረግ የኢትዮጵያ መንግስት ምንድን ነው የሚያተርፈው? ነገር ግን እኔ የሚመስለኝ ከዛ አልፎ ለዶክተር ብርሃኑ የተፈለገ ሴራ ነበረ። ዶክተር ብርሃኑ ላይ አንድ እርምጃ ለመውሰድ የታሰበ ነገር ሊኖር ይችል ነበረ። ያ ነገር ስላላመቻቸው በአስቸኳይ እንዲወጡ ሆኗል የሚል እይታ ነው ያለኝ። ምክንያቱም ግንባሩን መፍጠሩ ብቻ ስኬት ነው ለኢትዮጵያ መንግስት ልል አልችልም። እንዲያውም በተቃራኒው ነው።
ጤና ይስጥልኝ ቪዎች፣ እንደምን አላችሁ? የመስተዋት ፕሮግራምን ከሰማሁ በኋላ የደወልኩላችሁ እና ፕሮግራሙ በጣም ደስ ይላል። ማለት ከፕሮግራሙ በኋላ እውቀት የሆነ ነገር ሰጣችሁን ያለፋችሁ እና ሁሉ ጊዜ ከተነማነው በኋላ አብሮ የሚሆን ነገር ነው ያቀረባችሁልን እና ፕሮግራማችሁ ማወቅ አለባቸው ቢያውቁትም ይጠቅማችኋል ብላችሁ ያሰባችሁት ይመስላል። ጥሩ ፕሮግራም ነው። በዚህ ብትቀጥሉ ቆንጆ ነው። የሙዚቃውን ብዛት ቀነስ አድርጋችሁ ወደዚህ ወደ መልእክቱ ላይ አተኩሩ ጥሩ ነው ያስባለሁ። ከሳምንት በኋላ ብናስታውቁ ዘፈኖችን አይደለም እናስታውቁ ፕሮግራማቸውን ነው እና እዛ ላይ ሞር ጊዜ ብትሰጡት ጥሩ ነው። በጣም ቆንጆ ነው ብዬ አስባለሁ። አዲስ ጅማሬ ነው። በዚህ ይቀጥል።
አድማጮቻችን ለተሳትፏችሁ በጣም እናመሰግናለን። ይህ ነጻ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት ደግሞ እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድም የዘወትር ግብዣችን ነው።
በኢሜይል ለምትጠቀሙ አድማጮች ደግሞ አድራሻው ሆርን አት ቪኦኤ ኒውስ ዳት ካም ነው። ጻፉልን።
በ19 በ22ና በ25 ሜትር ባንዶች አጭር ሞገድና በሳተላይት ከምናስተላልፋቸው የአየር ስርጭቶቻችን በተጨማሪ በኢንተርኔት www.voanews.com እዝባር አምሃሪክ ላይ እንገኛለን።
ዜናዎችን፣ ልዩ ልዩ መደበኛ ሪፖርቶችን ከዌብሳይቱ አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይም ድምጻችሁን ስጡ። አስተያየቶቻችሁንም አስፍሩ። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅታችን ይቀጥላል። አድማጮች፣ ወደ ሁለተኛው ቅንብር እናልፋለን። ሰለሞን ክፍሌ የሚያቀርበው ሳምንታዊ ስፖርት ነው።
በአትሌቲክሱ ስፖርት የኢትዮጵያ ሯጮች ቤተልሔም ሞገስ በቤጂንግ ማራቶን፣ በላይነሽ ኦልጂራ ደግሞ በቦጎታ 10 ኪሎ ሜትር የጎዳና ሩጫ ውድድር ድል ተቀዳጅተዋል። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። የእግር ኳስ ዜናዎችም አሉን፣ አብራችሁን ቆዩ። የትላንቱን 35ኛውን ዓለም አቀፍ የቤጂንግ ማራቶን ላስቀድም። በወንዶቹ ብጀምር የ41 ዓመቱ አንጋፋው ኬንያዊ አትሌት ማሪኮ ኪፕላጋት ኪፕቹጋ ሆኖ እናገኘዋለን። ባለፉት ሦስት ተከታታይ ዓመታት በኢትዮጵያ ተይዞ የቆየውን ድል የተቀዳጀው ኪፕቹምባ ከመነሻው አንስቶ ከመሪዎቹ አንደኛ ሆኖ ቀጥሎ ነው በዚያው ፍጥነቱ በሁለት ሰዓት ከ11 ደቂቃ በአንደኝነት የገባው። ጊዜው ከሁለት ዓመታት በፊት የኢትዮጵያው ታደሰ ቶላ በግሉ ካስመዘገበው ፈጣን ጊዜ ግን ከሦስት ደቂቃ በላይ ቀንሷል። በትላንቱ የቤጂንግ ማራቶን ያሸንፋል ተብሎ ቅድሚያ ግምት የተሰጠው 20448 የግሉን ፈጣን ጊዜ ያስመዘገበው ሌላው ኢትዮጵያዊ ብርሃኑ ሽፈራው ነበር። ኪፕቹምባን ተከትሎ በሁለተኝነት ገብቷል። የዚምባብዌው ዋሪማይ ጆዋዋዎ ሦስተኛው። ወደ ሴቶቹ ውድድር ስናልፍ ፍልሚያው በሁለት የኢትዮጵያ ሯጮች ማለትም በአበበች አፈወርቅና በቤተልሔም ሞገስ መካከል እንደነበር እናገኛለን። 10 ኪሎ ሜትር ከቀራቸው ጀምሮ ግን የ24 ዓመቷ ቤተልሔም ሞገስ ርቀቷን አስፍታ ብቻዋን ገሰገሰች። በዚያው ቀጥላ በሁለት ሰዓት 27 ደቂቃ ከ31 ሴኮንድ በአንደኝነት አጠናቃለች። በዚህ ዓመት የግል ፍጥነቷን ዱባይ ላይ ያሻሻለችው አበበች አፈወርቅ በ2:29:12 ሁለተኛ ሆናለች። የኮሪያ ሕዝባዊ ዲሞክራሲያዊ ሪፑብሊክ አትሌት ሲን ዮንግ ሳን ሦስተኛ። ወደ ህንድ እንሻገር። የቦጎታው የ10 ኪሎ ሜትር የጎዳና ሩጫ ውድድር ያለፈው ዓመት ድጋሚ ነበር የመሰለው። ኢትዮጵያዊቷ በላይነሽ ኦልጅራ ኬንያዊቷን ቬሮኒካ ኒያሩዊን መጨረሻው ላይ ጥላልፋለች። ሆኖም ባለፈው ዓመት ካስመዘገበችው የኮርስ ሬኮርድ ላይ 5 ሴኮንዶች ቀንሳለች። በአንደኝነት የገባችበት ጊዜ 33 ደቂቃ ከ57 ሆኖ ተመዝግቦላታል። ቬሮኒካ ሁለተኛ፣ ሌላይቱ የኢትዮጵያ አትሌት ብዙ ድሪባ ሦስተኛ። በዚህ ውድድር አሜሪካዊቷ ጄኔት ሼርቦን ቦውካም በአራተኝነት ጨርሳለች። 17,000 ሯጮች ተሳትፈውበታል። ይህን በዚሁ ላብቃ። ለሀገር ውስጥና አውሮፓ እግር ኳስ ስፖርት ዜና በቀጥታ ወደ አዲስ አበባው ገዛኸኝ ጽዮን መስቀል ይሆናል የማስተላልፋችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በእግር ኳስ ስፖርት ካለፈው ዓመት በይደር የተሸጋገረው የኢትዮጵያ ጥሎ ማለፍ ዋንጫ የግማሽ ፍጻሜ ሁለት ጨዋታዎች ነገ በአዲስ አበባ ስታዲየም ይካሄዳሉ። ተጋጣሚዎቹ ቅዱስ ጊዮርጊስና መከላከያ እንዲሁም ሐዋሳ ከነማና ወላይታ ዲቻ ሲሆኑ የሁለቱ አሸናፊዎች ለፍጻሜ ዋንጫ ይጫወታሉ። በዚሁ ከአውሮፓ ታላላቅ ሊጎች የእንግሊዝ ፕሪምየር ሊግ እና የስፔን ላሊጋን ውጤቶች እንመለከታለን። በተወዳጁ የእንግሊዝ ፕሪምየር ሊግ እጅግ ሲጠበቅ የነበረው የቼልሲ እና የአርሴናል ጨዋታ ሲሆን ባለሜዳው ቼልሲ 2-0 ረትቷል። እስከ ረፍት ግብ የቆዩት ሁለቱ ቡድኖች በ53ኛው እና በ90ኛው ደቂቃ ዙማ እና ሀካን ለቼልሲ 2 የማሸነፊያ ጎሎችን አስቆጥረዋል። በ40ኛው ደቂቃ ጋብሪኤል ፓውሊስታ፣ በ61ኛው ደቂቃ ደግሞ ሌላው የአርሴናል ቁልፍ ተጫዋች ካዞርላ በቀይ ካርድ ከሜዳ መባረራቸው ለቼልሲ አመቺ ሆኖለታል። የበሰለ ሙዝ ልጦ የመብላት ያህል ጨዋታው ለቼልሲ የቀለለውም አርሴናል በ9 ተጫዋቾች በጎዶሎ ከተጋለጠ በኋላ ነው። በጨዋታው ሂደት የቼልሲው ዲያጎ ኮስታ የአርሴናል ተጫዋቾች ዳኛ ሳያይ እየጠበቀ በመተንኮስ ለቀይ ካርድ ሲዳርጋቸው አምሽቷል። ጨዋታውን ከተከታተሉት የቼልሲ ደጋፊዎች አንዱ ሻምበል አበበ አለሙ የቼልሲን ማሸነፍ እንዴት ገመገምከው ብዬ ለጠየቁት የሚከተለውን ተናግሯል።
እንግዲህ ዛሬ ቼልሲ በግድ ማሸነፍ ነበረበት። ከዚህ ወዛ በላይ ቢሸነፍ ይህ ቡድን ወደ ትልቅ ቅሌትና ውርደት ይሄድ ነበር። ግን ያሸነፍባቸው መንገዶች እኔ የቼልሲ ደጋፊ ቢሆን በዲያጎ ኮስታ ላይ ትልቅ ቅሬታ አለ። ዲያጎ ትልቅ ተጫዋች ሆኖ እንደዚህ አይነት
ቡድንን የሚገል ነገር መስራቱ ተገቢ አይደለም። ለዓለማችንም ለወደፊትም ለሌሎም ሌላም ቢሆን ይህንን አርአያነት የሚከተሉ ወጣቶች እንዳይመጡ አስተያየት ይሰጣለሁ። በውጤት ትልቅ ውጤት አምጥቶ ወይም ደግሞ ጨዋታ በልጦ እንዳሸነፈ አይሰማኝም።
ናሎች ማንንም ደግፍ ያላት የሚለው ደግሞ አየለ ወልደ ጊዮርጊስ ነው። ወጣት አየለ ወልደ ጊዮርጊስ የዛሬውን የአርሴናል መሸነፍ በምን አየኸው?
አሁን በመሸነፉ በጣም አዝኛለሁ። ቢሆንም ደግሞ ያው ጨዋታውን የቀየረ የቀይ ካርዱ ነው። ቀይ ካርዱ መጀመሪያው ለራሱ ለኮስታ ነበር መጀመሪያ የሚገባው። ያን በቴስታ መጣ ወደቀ። ያን በቃ ቀይ ካርድ መውጣት ነበር በራሱ። ይህኛውም ደግሞ ገብርኤል ፓልስታን ቢሆን እንደዚህ አድርግን ማድረግ አልነበረበትም። ያው ቀይ ካርዱ ጨዋታውን ለውጦታል ብዬ አስባለሁ።
ከጨዋታው በኋላ አርሰን ቬንገር ዲያጎ ኮስታ ያን ያህል ጥፋት እየፈጸመ ዳኛው ማለፋቸው አስገራሚ ነው። የእንግሊዝ እግር ኳስ ማህበርም ይህን ጨዋታ መርምሮ ሶስት ጨዋታ ሊቀጣው ይገባል ብለዋል። የቼልሲው አለቃ ሞሪኖ ግን የአርሴን ቬንገርን ክስና ስሞታ በማጣጣል ቼልሲ አርሴናልን ባሸነፈ ቁጥር የቬንገር ማልቀስ ወይም መነጫነጭ የተለመደ መሆኑን ተናግረዋል። በሌሎች ጨዋታዎችም ማንቸስተር ዩናይትድ ሳውዝሃምፕተንን 3-2 ባሸነፈበት ጨዋታ አዲሱ ፈራሚ አንቶኒዮ ማርሻል 2 ሁዋን ማታን 1 ለማንቸስተር ዩናይትድ አግብተዋል። የሳውዝሃምፕተንን 2 ጎሎች ያስመዘገበው ግራዚያኒ ፔሌ ነው። ለማንቸስተር ዩናይትድ ግን ዋነኛው ተጠቃሽ ግን ግብ ጠባቂ ዴቪድ ደህያ ሲሆን ጎል መሆን የነበረባቸውን 2 ኳሶች አድኗል። ባለፉት 5 ጨዋታ ተጋጣሚዎቹን እያሸነፈ በ15 ነጥብ ፕሪምየር ሊጉን ይመራ የነበረው ማንቸስተር ሲቲ በዚህኛው ሳምንት ያውም በሜዳው በዌስትሃም ዩናይትድ ተሸንፏል። ሽንፈቱ ግን ከመሪነት አላገደውም። በ15 ነጥብ ይመራል። ማንቸስተር ዩናይትድ በ13 ይከተላል። ዌስትሃም ዩናይትድ እና ሌስተር ሲቲ በእኩል 12 ነጥብ በጎል ተበላልጠው 3ኛና 4ኛ ናቸው። አርሴናል 5ኛ ነው። ወደ አንተ ሰለሞን፣ በእኔ በኩል ያለውን ጨርሻለሁ።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ፕሮግራማችን እስከ 4 ሰዓት ይቀጥላል። በዚህ በሁለተኛው አጋማሽ ካለን ልዩ ቅንብር ደግሞ የዩናይትድ ስቴትስን የባህል ትርኢት የሚመለከት ዘገባ ይሆናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለ75 ዓመታት ከተለያዩ የዓለም ሀገሮች ጋር ያከናወነውን ባህላዊና ትምህርታዊ የልውውጥ መርሃ ግብሮች ውጤት እያከበረ ነው። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም በያዝነው መስከረም ወር በኢትዮጵያና በዩናይትድ ስቴትስ መካከል የነበረውንና ያለውን ባህላዊና ትምህርታዊ የልውውጥ መርሃ ግብር በተለያዩ ዝግጅቶች እያከበረ ነው። ዘጋቢያችን መለስካቸዋማ በቅርቡ በተካሄደው ፎቶግራፍ አውደ ራእይ ላይ ተገኝቶ የላከልን ዘገባ ዝርዝር ሁኔታውን ያብራራልናል።
የአዲስ አበባው የአሜሪካ ኤምባሲ ይህን ባህላዊና ትምህርታዊ የልውውጥ መርሃ ግብር ለማሰብ ካዘጋጃቸው ኩነቶች አንዱ የሆነው የፎቶግራፍ አውደ ራእዩ የተከፈተው በብሔራዊ ሚውዚየም ነበር። ፎቶግራፎቹን እየተዘዋወርን ከማየታችን በፊት አውደ ራእዩን የከፈቱት የኤምባሲው ጉዳይ ኃላፊ ወይንም ሻርጄ ዲያፌር ፒተር ብሩመን የዚህን መርሃ ግብር የተለያዩ ዘርፎችና ያስገኘውን አንዳንድ ጥቅም ጠቅሰው የልውውጡን ዓላማም አስታውሰው ነበረ። በተለይም በኢትዮጵያና በአሜሪካ መካከል ትምህርታዊውና ባህላዊ ልውውጥ ከ75 ዓመትም የዘለለ እንደነበረ ተናግረዋል።
እነዚህ ሁሉና ልውውጦቹ የሚያመለክቱት ዋናው ነገር ዲፕሎማሲያዊ ግንኙነቱን ከጀመራችሁበት ከ100 ዓመታት በላይ ያለውንና በሁለቱ ሀገሮች መካከል ያለውን የሕዝብ ለሕዝብ ትስስሮችን ነው። እንደሚመስለኝ በእነዚህ ሁሉ መስኮች የምትመለከቱት ዋነኛው ቁም ነገር ሀብታችን ያለው በሕዝብ ላይ መሆኑን ነው። በእነዚህ ትምህርታዊና ባህላዊ ልውውጦች ላይ ባለፉት 75 ዓመታት ሀብት የፈሰሰበት ምክንያትና መሰረቱም በኢትዮጵያ ሕዝብና በዩናይትድ ስቴትስ ሕዝብ መካከል ድልድዮችን ለመዘርጋት ነው።
በዚሁ ስነ ስርዓት ላይ በተለያዩ የልውውጡ መርሃ ግብሮች ከተካፈሉት መካከል ጥቂቶቹ ተመክሯቸውን ለታዳሚው ያካፈሉ ነበሩ። ከእነዚህ አንዷ አሊና ብርሃኑ በቅርቡ በማንዴላ ዋሽንግተን ለአፍሪካውያን ወጣት መሪዎች መርሃ ግብር ተካፍላ የነበረች ናት።
The one thing that I really want to highlight on is that I'm grateful for the partnership between the US and Ethiopia.
በአጽንኦት ልገልጸው የምፈልገው ጉዳይ በኢትዮጵያና በዩናይትድ ስቴትስ መካከል ስላለው መተጋገዝ ባለውለታ ነኝ። ይሁንና ይህ ግንኙነት እንዲጠነክርና በሀገራችን ላይም መልካም ተጽዕኖ እንዲኖረው በዚህ መራ ግብር የምንሳተፍ ሁሉ የገባነውን ቃል አክብረን ወደ አገራችን እንድንመለስ ጠይቃለሁ። በዚህም ከሌሎች ሀገሮች ያገኘነውን ተመክሮ እውቀት ማህበረሰባችንን ለመጥቀም ልንገለገልበት እንችላለን።
ፉልብራይት በተሰኘው የትምህርት መርሃ ግብር ረዘም ካሉ ዓመታት በፊት ተሳትፎ የነበሩትና በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ የሆኑት ፕሮፌሰር ሀብታም ወንድሙም በበኩላቸው በወቅቱ ያገኙትን ግንዛቤና ጠቀሜታ ባጭሩ ገልጸዋል። ከሁሉ የቀደሙትና የመርሃ ግብሩ ግንባር ቀደም ናቸው የተባሉትን ያስተዋወቁት ፒተር ብሩመን ነበሩ። አንጋፋውንና ታዋቂውን ጋዜጠኛ አቶ ነጋሽ ገብረ ማርያምን ነበር ያስተዋወቁት። አቶ ነጋሽ ለአዲስ ዘመን የዛሬውን መልኩን የሰጡት በዩናይትድ ስቴትስ ኦፍ አሜሪካ ከፍተኛ የትምህርት ተቋማት መካከል የሲራኩስ ዩኒቨርሲቲ የመጀመሪያው ኢትዮጵያዊ የጋዜጠኝነት ተማሪ ናቸው። አቶ ነጋሽን ሲራኩስ ዩኒቨርሲቲ ኑሮና ትምህርቱ እንዴት ነበር አልኳቸው።
ሲራኩስ ዩኒቨርሲቲ የግል ትምህርት ቤት ነው፣ ግን እየከፈለ ነው ሰው የሚማረው ወይ በእንት የታወቀ ነው። ብዙ ዘር አለበት እንዲህ እንዳሁኑ። በተለይ አስተዳደር እና ቢዝነስ ሴንተር የመሰለ ትምህርት ብዙ የታወቀ ነበር። የኛ ልጆችም ብዙዎች ነበሩ። እኔ ግን ጋዜጣ ውስጥ ገብቼ ለምን እንደሆነ አላውቅም፣ እዚያው አካባቢ እድበሰበስ ነበር።
እዚህ መጥተው ምን አጋጠሙት? ያን ዘመናዊ ትምህርት ተምረው መጀመሪያ አዲስ ዘመን ነገቡ ይህ ነገቡ
ሄራልድ ትንሽ ሞከር አደረኩና ከነ ታልቦት ጋር ወደ አማርኛው ነው መሻሻል የሚገባው ከቻልክ ለምን አትሞክርም ተባል። ወደ አዲስ ዘመን ገባው ዋና አዘጋጅ ተብዬ። ታዲያ ፈረንጅ ሀገር ያየሁትና የተማርኩት ነገር ሌላ፣ ያለው ነገር ሌላ። ምንና ምኑ ይጨበጥም አልገባችሁም እናንተ ቆዩ እነከሌ ይሁት ገሌ ሳንሱር ያደርገው እንደሱ አይባልም እየተባለ ታሪኩም አይሆን ሆነ። አኩርፈና እንሄድ የመንግስት ጋዜጣ ያለው ሁለት ብቻ ሄራልዳና አዲስ ዘመን ነው። በዘመኑ 42 አካባቢ ነው። እና የተማርነውን ኮንትሪቢዩት ለማድረግ ስላልቻልን ዝም ብለን እንዲያው ትንሽ ሜካፕ፣ ትንሽ አከፋፈል፣ ትንሽ አስተያየትና ፋክትም መለየት የተፈቀደ የተፈቀደውን እያድበሰበስን ጊዜያችንን እንደምንም ጨርስ ነው ማለት ይቻላል።
ግን መቼም ሊሞከር የማይችል ነገር ሞክረው የተወሰነ ነገር አግኝተዋል።
ሰራን መቼም እንደ ዘመኑ እንደነበረው ተፈቀደውን እንሰራለን። ግን መሳሳት ብዙ አይቻልም ነበር፣ ምክንያቱም ጠባቂ ሞልቶታልና። ገና ማሰብ ሲጀምር ሳንሱር መሆን ስለሚገባኝ መጀመሪያ ራሴን ሳንሱር አደርጋለሁ። ከዛ በኋላ ደግሞ የሚመለከቱት ሰዎች ያውታል፣ ከዛም ማተሚያ ቤት ይላል። እንዲሁ እያለ
ለአውደ ርዕዩ የቀረቡት ፎቶግራፎች በህንፃ ሁለቱ ወለሎች ባሉት ግድግዳዎች ተሰቅለው የየራሳቸውንና በአጠቃላይ ደግሞ በሁለቱ አገሮች መንግስታት፣ ህዝብና ህዝብ፣ ግለሰብ ከግለሰብ የነበረውንና ያለውን ግንኙነት ታሪክ ይተርካሉ። ጥቂቶቹን እንመልከት። የኤምባሲው የባህል ጉዳዮች መኮንን ለርንድ ዴትስ ነበሩ ያስጎበኙን።
You'll see here tonight pictures going back as far as 1920 and the most recent picture
ዛሬ እዚህ የምታዩቸው ፎቶግራፎች ወደዚህ እንደ አውሮፓውያን ዘመን አቆጣጠር በ1920 ዓ ም ድረስ የሚሄዱ ሲሆኑ በቅርብ ጊዜ ደግሞ የተነሳ ፎቶግራፍ ደግሞ ከአንድ ወር በፊት የተነሳውን የለኦልድን ፎቶግራፍ ትመለከታላችሁ። እሱ እጅግ ከፍተኛ ችሎታ ያለው የቅርጫት ኳስ ተጫዋች ነው። እዚህ የመጣው አጭር ስልጠና ለመስጠት ነበር። ከኋላችሁ የምታዩት ደግሞ ከሁሉም ረጅም ዕድሜ ያስቆጠረው የዶክተር መላኩ በያንን ምስል የሚያሳይ ፎቶግራፍ ነው። መላኩ በያን በዩናይትድ ስቴትስ ውስጥ የሕክምና ዲግሪ ለማግኘት የመጀመሪያው ኢትዮጵያዊ ናቸው እና እነዚህ ፎቶግራፎች ወደ 100 ዓመታት የሚጠጋውን የሁለቱን ሀገሮች ግንኙነት የሚያሳዩ ናቸው።
One of our most famous photos that we found was a picture of Duke Ellington when he visited.
በጣም ዝነኛ ከሆኑት ፎቶግራፎቻችን አንዱ ደግሞ ታዋቂው አሜሪካዊው የጃዝ ሙዚቃ ሊቅ ዱክ ኤሊንግተን ወደ አዲስ አበባ ሲጎበኝ ታዋቂው የኢትዮ ጃዝ ሙዚቃ ፈጣሪ ሙላቱ አስታጥቄ ሲቀበለው ነው። ይህ የሆነው እንደ አውሮፓውያኑ ዘመን አቆጣጠር በ1970ዎቹ ዓመተ ምህረት ነው። ይህ የዱክ ኤሊንግተን የመጨረሻው ታላቅ ጉዞ ነበር። ከዚህ ተመልሶ በስድስት ወራት ጊዜ ውስጥ አረፈ።
እንዲህ ያሉ ለንዲስ እጅግ ብዙ ፎቶግራፎችን ሲያስጎበኙ ነበሩ። የአሜሪካ ኤምባሲ ያሰራጨው አንድ ጽሑፍ እንደሚዘረዝረው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በእነዚህ ባህላዊና ትምህርታዊ ልውውጥ መርሃ ግብሮች በየዓመቱ 50 ሺህ ሰዎችን ያሳትፋል። ፉል ብራይት በተባለው የትምህርት ልውውጥ መርሃ ግብር ብቻ 140 ሀገሮች እንደሚሳተፉም ይናገራል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የመጨረሻው ቅንብራችን ላይ ደርሰናል። የተከበራችሁ አድማጮች፣ ጤና ነው ቀጣዩ ዝግጅት። በአፍሪካ ከሰሃራ በታች ባሉ ግድቦች አካባቢ የሚኖረው ሕዝብ ከሌሎች አካባቢዎች ይልቅ በአራት እጥፍ ለወባ የተጋለጠ መሆኑን ሰሞኑን የወጡ ጥናቶች አመልክተዋል። የእንግሊዝኛ ቋንቋ ባልደረባችን ጆዲ ካፖ ያጠናቀረውን ሰለሞን አባተ ለዛሬ የጤና ፕሮግራሙ አዘጋጅቶታል።
በዚሁ የአህጉሪቱ ክልል ውስጥ ወደፊትም ተጨማሪ ግድቦችን የመስራቱ ሐሳብ ጠንካራ በመሆኑ ለወባ የሚጋለጠው ሰው ቁጥር በየዓመቱ በአስሮች ሺዎች እንደሚጨምር ሪፖርቱ አስጠንቅቋል። ጆዲ ካፖዋ ያጠናቀረው ዘገባ አለ። ማላሪያ ጆርናል በሚባለው የወባ ነክ ጉዳዮች መጽሔት ላይ የወጣው ሪፖርት አፍሪካ ውስጥ በተለይ ከሰሃራ በስተደቡብ የተዘረጉ 1270 የሚሆኑ ግድቦችንና አካባቢዎቻቸውን አጥንቷል። ህትመቱ ባወጣው ካርታ የግድቦቹን ይዞታ ከወባ ስርጭት መጠን ጋር አነጻጽሮታል። በእነዚያ ግድቦች አጠገብና አቅራቢያ የሚኖር ወደ 1 ሚሊዮን የሚሆን ሰው እስከያዝነው የአውሮፓ 2015 ዓመት መጨረሻ በወባ እንደሚያዝ አመልክቷል። ከሪፖርቱ አዘጋጆች አንዱ የሆኑት የዓለም አቀፍ የውሃ አያያዝ ኢንስቲትዩት ባልደረባው ማቲው ማካርትኔ ለቪኦኤ ማብራሪያ ሰጥተው ነበር።
ግድቦች ለቢንቢ መራባት አመቺ ሁኔታዎችን እንደሚፈጥሩ አረጋግጠናል። የሐይቆቹ ዳርቻዎች ለዚህ ተስማሚ በመሆናቸው በየማጠራቀሚያው ዙሪያ ወባ አስተላላፊ የሆኑ ቢንቢዎች እየተበራከቱ ይሄዳሉ።
ግድቦቹ የውሃ ፍሰት እንዲያዘግም ያደርጋሉ ወይም ያቆሙታል። በዚያ ላይ ዳርቻዎቹ ጥልቀት የሌላቸውና አካባቢዎቻቸውም እርጥብ ናቸው። ጥናቱ ከሰሃራ በስተደቡብ ሊገነቡ የታቀዱ 78 ተጨማሪ አዳዲስ ግድቦችን አዝማሚያም አካቷል።
ከሰሃራ በስተደቡብ ላለው አፍሪካ ማኅበራዊ ልማትና የምጣኔ ሀብት እድገት ብዙ ግፊት አለ። ከዚያ ጥረት ውስጥ የሚበዛው ደግሞ የአዳዲስ ግድቦችን ግንባታ ሐሳብ የሚያራምድ ነው።
እነዚያ በውጥን ያሉ 78 ግድቦች ሁሉም ከተገነቡ ይላል የነማካርትኔ ጥናት የአዳዲስ የወባ አጋጣሚዎች በ56,000 ያሻቅባሉ። በመሆኑም የወባ ጉዳይ በልማት እቅዶች ውስጥ ግምት ውስጥ መግባት እንደሚኖርበት ማካርትኔ ያሳስባሉ።
We would argue that dam managers and planners and water resource development in general need to consider
የግድቦች ስራ አስኪያጆች፣ እቅድ አውጪዎች፣ የውሃ ሀብት ልማት ባለሙያዎች ሁሉ እየገነቡ ያሉት መሰረተ ልማት ለወባ መስፋፋት ያለው ትርጉም ወይም አስተዋጽኦ እንደሚያበረክት ማወቅ እንዳለባቸው እናሳስባለን። በመሆኑም እነዚህን መዘዞች ለመቀነስ ብዙ መጣር ይጠበቅባቸዋል።
ጥናቱ በርካታ ሐሳቦችንም አቅርቧል።
There are mitigation approaches, traditional approaches which center around treatment of malaria using bed nets.
ተጽዕኖዎችም ወይም ደግሞ ጉዳቶችን መቀነስ የሚቻልባቸው አካሄዶች አሉ። ልማዳዊ አሰራሮችም አሉ። አጎበር መዘርጋትን፣ ቤቶች ውስጥ መድኃኒት መርጨትን የመሳሰሉ ሌሎችም መላዎች አሉ። ለምሳሌ በሐይቆቹ አካባቢ ለቢንቢ መራባት አመቺ የሆነውን የውሃ ልክ ወይም ጥልቀት መለወጥ ወይም ማሻሻል። እነዚያ አካባቢዎች ሲደርቁ የቢንቢ እንቁላልና እጮችም በየዓመቱ ውስጥ በተወሰነ ጊዜ ይሞታሉ። ሌላው ዘዴ ደግሞ የቢንቢ እጮችን የሚበሉ የአሳ ዝርያዎችን በሐይቆቹ ዳርቻዎች ላይ ማርባት ነው።
እጅግ የበዛው የወባ ችግር ሊፈጠር የሚችለው በግድቦቹ ዙሪያ እስከ 5 ኪሎ ሜትር በሚደርሱ አካባቢዎች ላይ ነው። ይህ ርቀት ደግሞ የወባ ተውሳክን ወይም ፕላስሞዲየም ፋልሲፓረም የሚባለውን ጥገኛ ሕዋስ የተሸከመች ቢምቢ ልትበር የምትችልበት የርቀት ልክ ነው። ትልቁ ስጋት ያለው ወባ ወቅት ጠብቆና የዝናብ ጊዜን ተከትሎ የሚከሰትባቸውና ድንገት የሚስፋፋባቸው የሚዋዥቁ ወይም ያልተረጋጉ በሚባሉ አካባቢዎች ላይ ነው። ማካርትኔ በአጽንኦት እንደሚሉት ለቢምቢ መራባት አመቺ የሆኑት ግዙፍ ግድቦች ብቻ አይደሉም።
For example, small reservoirs, ponds, tanks, natural wetlands, natural lakes. And so although the
አነስተኛ ግድቦች ወይም ውሃ ማቆሪያዎች፣ ኩሬዎች፣ ለውሃ ማጠራቀሚያነት የሚውሉ ግዙፍ በርሜሎች፣ ረግረጋማ አካባቢዎች፣ የተፈጥሮ ሐይቆች ሁሉ ለቢምቢ መኖሪያነት የተመቹ ናቸው። በርግጥ በግዙፍ ግድቦች ምክንያት የሚከሰተው ጫና ተነጥሎ ሲታይ ግዙፍ ቢሆንም ከአጠቃላይ አመታዊ ቁጥር ጋር ሲታይ እጅግ በጣም ትንሽ ነው። በአመት 145 ሚሊዮን ሰው ነው በመላ ከሳሐራ በስተደቡብ ያለ አፍሪካ በወባ በአመት የሚታመመው።
ማካርትኔ ግድቦቹን መንግስታት ለማልማት ባላቸው ቀልብ ውስጥ ግዙፉን ቦታ የሚይዙ ናቸው ይሏቸዋል። ይሁን እንጂ በግድቦቹ አካባቢ በሚኖረው ሰው ስቃይ፣ ህይወትም መጥፋት ክፍያ የሚታሰብና የሚዘረጋ ልማት አግባብነት ያለውን ስነ ምግባር የተከተለ አይመስለኝም ብለዋል ማካርትኔ አክለው። ጤና ይስጥልኝ። ከቪኦኤ ጤና
ሰሎሞን እናመሰግናለን። አድማጮች፣ ከሶስት ሰዓቱ ዜና በኋላ የደረሰን አንድ ዜና አለ፣ እሱን አነባለሁ። ዛሬ ሶማሊያ ዋና ከተማ ሞቃዲሾ ውስጥ አጥፍቶ ጠፊዎች ባፈነዱት ቦምብ ቢያንስ 7 ሰዎች እንደተገደሉና ሌሎች 21 እንደቆሰሉ የአይን እማኞችና የሆስፒታል ምንጮች ገልጸዋል። እጅግ ግዙፍ የነበረው ፍንዳታ የደረሰው በአገሪቱ አቆጣጠር ከምሽቱ 12 ሰዓት ገደማ መሆኑም ተገልጧል። በሞቃዲሾ ትልቁ የመዲና ሆስፒታል የሚገኙ ዶክተሮች እንደተናገሩት 23 ሰዎች በከፍተኛና ዝቅተኛ ደረጃ የመቁሰል አደጋ ደርሶባቸዋል። ከነዚህ መካከል ሁለቱ አልፈዋል። ጥቃቱ እንደተጣለ በስፍራው 5 ሰዎች ወዲያው ሲሞቱ፣ 2ቱ ሲቪሎች፣ 3ቱ ደግሞ የመንግስት ወታደሮች ናቸው። ልክ አደጋው እንደደረሰ የተባበሩት መንግስታት ድርጅት ልዩ መልእክተኛ ኒኬ እና አጃቢዎቻቸው ከሶማሊያ ቤተ መንግስት ሊወጡ ሲዘጋጁ እንደነበር ታውቋል። ሚስተር ኬ ምንም አደጋ አልደረሰባቸውም። 2 የግል ዘብ ጠባቂዎች ግን ህይወታቸው እንዳለፈ ተጠቁሟል። አጥቂዎቹ ኢላማ ያደረጉት የመንግስታቱን ድርጅት ልዩ መልእክተኛ እንደሆነ ግልጽ አይደለም ተብሏል። ዜናው አበቃ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዲሱ አበበ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ግን ደህና አደሩ የምንለው በቀጣዩ የጸጋ የሸቱ ዜማ ይሆናል። ሰላም ተናደ Shut up, man.
Patwale garo, natwala tala, ametalei sipa.